የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
መጽሐፍ ጥንታት ለያሰው ነው። በጣም ቆይቷል፣ ረጅም ጊዜ ነው። ስለሆነ እንደ አባት በጣም ጥሩ አባት ነው። ብዙ ነገሮች ያሳለፍናቸው ሁኔታዎች አሉ። ይህንን ለሰው ብናካፍል ጥሩ ነው በሚል ነበር የተጀመረው። የውትድርናውን ቦታ ብዙም ለመንካት ፍላጎት አልነበረንም፣ ስለ ጦርነት ለማውራት ስለ ውጊያ። ግን ልክ ጀመር እንዳደረግነው ጽሁፉን እሱን መተው የማይቻል ነገር ሆኖ አገኘን።
ጀነራል መሪ ንጉሴ እንደ አባት እንደ ጓደኛ እንደ ወንድም እንደ ጎረቤት ለማንኛውም ሰው እንደነበረው እና ከዛም ደግሞ በውትድርና ሙያው ላይ ምን አይነት ሰው እንደነበረ ነው ማሳየት የሞከር ነው እና የአሁኑ ትውልድ መጽሐፉን ሲያነብ ይረዳዋል ብለን የምንገምተውና የምንመኘው ምን አይነት ጥሩ አባት እንደነበር፣ ለአገር ክብርና ለወገን ፍቅር ይሰጠው የነበረው ቦታ ትልቅ እንደነበር፣ ሰው በማንነቱ በሰውነቱ ምን ያህል ለአገሩ ሊሰራ እንደሚችል ያያል ብለን እንገምታለን የአሁኑ ትውልድ ቢያነበው።
ሜጀር ጀኔራል መርዕድ ንጉሴ ይባላሉ ባለታሪኩ። ለልጆቻቸው ከጻፏቸው ደብዳቤዎች እስከ ቤተሰባዊ ጉዳዮች፣ አበይት ሀገራዊና የጦር ሜዳ ውሎች ባልተለመደ ወይም የተለየ ሊሰኝ በሚችል መልኩ ለዓመታት ያሰፈሯቸውን የጀኔራሉን የዳጎሱ በእጅ የተጻፉ የዕለት ተዕለት ማስታወሻዎች ያካተተ መጽሐፍ ሁነኛ ጥናት አድርገው የአባታቸውን ሕይወትና ሥራ የትውልድ ታሪክ የሚተርክ መጽሐፍ የጻፉት ልጆቻቸው አስተዋይ መርዕድና ሶስና መርዕድ ናቸው የሰማችኋቸው። ቆየት ብለው ይመለሳሉ። የአገር ጉዳይ ሰሞንኛም የትላንትም ጉዳዮች ያነጋግሩናል። ባለፉት ሁለት የራዲዮ መጽሔት ዝግጅቶች በምጥን ቅንብሮች ለቅምሻ ያህል ከሰማናቸው ሁለት የተራራቀ ዘመን ሙዚቀኞች ጋር ላልተጠገበ የሙዚቃ አለሞጋቸው ተመልሰዋል። የመሰናዶ መብዛት የሰዓቱን መብቃት ይጠይቃልና የሰንበት ምሽት ቅንብራችን የምሽቱ መጽሔት ለዛዎች እንደ ወትረው ሁሉ ዛሬም በርከት ያሉ ናቸው። ዝርዝር ማስተዋወቁን እዚህ ላይ ልግታ። አድማጮች ጤና ይስጥልን፣ እንደምን አመሻችሁ፣ እንደምን ሰነበታችሁ። እሁድ ጥቅምት 9 2012 ዓ.ም ከተረኛው አቀናባሪ ብርሃን ኃይሉ ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አዎን፣ እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ ያለም ዜና በኋላ እመለሳለሁ። እንዳትሄዱ።
እንደምናመሻችሁ አድማጮች፣ ዜናውን የማነብላችሁ አዳነች ፍስሐዬ ነኝ። የአልሸባብ አማጽያን ዛሬ የከፈቱት የከባድ መሳሪያ ጥቃት በሞቅዲሾ አይሮፕላን ማረፊያ ላይ የሚገኝ ቦታን ከመታ በኋላ 7 ሰዎች ቆስለዋል ሲሉ ባለሥልጣኖችና እማኞች ገልጸዋል። ተኩሱ ያረፈው ሐላኔ በተባለው ከፍተኛ ጥበቃ በሚደረግበት ቦታ ላይ ነበር ተብሏል። የአፍሪካ ህብረትና የተባበሩት መንግስታት ድርጅት ልዑክ የሚገኙበት ቦታ ነው። 6 የከባድ መሳሪያ ተኩሶች በአካባቢው ማረፋቸውን እማኞች በአሜሪካ ድምፅ ለሚገኘው የሶማሊኛ አገልግሎት ተናግረዋል። አልሸባብ ኃላፊነቱን ወስዷል። ሶማሊያ ያሉት ልዩ የተባበሩት መንግስታት ድርጅት ዋና ጸሐፊ ልዑክ ጄምስ ስዋን የከባድ መሳሪያ ተኩስ በተባበሩት መንግስታትና በአሚሶም ግቢዎች ውስጥ ማረፉን አረጋግጠዋል። 700 የሚሆኑ የካሜሩን የጋቦንና የኢኳቶሪያል ጊኒ ተወላጆች ሳንግ መሊማ በተባለች በደቡባዊ ካሜሩን ከምትገኝ የንግድ ከተማ ሸሽተዋል። የከተማይቱ ማህበረሰቦች መካከል ግጭቶችና ዘረፋዎች መካሄዳቸው ተዘግቧል። የከተማይቱ ነዋሪዎች መጤዎች የጸጥታ ችግር እየፈጠሩ ነው የሚል ተቃውሞ እንደሚያሰሙ ተገልጿል። በመቶዎች የሚቆጠሩ ሰዎች በተለይም ወጣቶች መጥረቢያ፣ አካፋ፣ ሞዴሻና ቀስት ይዘው ጸረ ረብሻ ፖሊሶችን ጥሰው በከተማይቱ ያሉትን ሱቆች በመውረር እንደዘረፉና በእሳት እንዳጋዩ ተጠቁሟል። የዩናይትድ ስቴትስ ወታደሮች በሰሜን ኮሪያ ከነበረው ትልቅ ሰፈራቸው ዛሬ ወጥተዋል። መላ ከሶሪያ የወጡት የአሜሪካ ወታደሮች በምዕራብ ኢራቅ ተመድበው በቀጠናው ያሉትን እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን አማጽያንን መዋጋታቸው እንደሚቀጥሉ የመከላከያ ኃይል ኃላፊ ማርክ ኤስፐር ገልጸዋል። ኤስፐር በተናገሩት መሰረት 700 የሚሆኑት የዩናይትድ ስቴትስ ወታደሮች ወደ ኢራቅ ይሄዳሉ እንጂ ወደ ሀገራቸው አይመለሱም። ፕሬዚደንት ትራምፕ ግን ወደ ሀገራቸው ይመለሳሉ ብለው ነበር። አሜሪካ ከኢራቅ ሶሪያ ላይ ጸረ አሸባሪነት ጥቃት ልታካሄድ እንደምትችል የዩናይትድ ስቴትስ ወታደራዊ ኃይል ኃላፊው ጠቁመዋል። ይሁንና ጊዜ ወስዶ እቅድ እንደሚደረግበትና በቅርብ ቀናት ከኔቶ ማለትም ከሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ጋር በሚደረገው ስብሰባ ከአጋሮች ጋር መመካከርን ያካትታል ብለዋል። ወደ ሶሪያ የሚመለሱት የአሜሪካ ኃይሎች በአሜሪካ ተዋጊ አይሮፕላኖች ሽፋን ይደረግላቸዋል ብለዋል። ሆንግ ኮንግ ውስጥ በአስር ሺዎች የሚቆጠሩ ተቃዋሚዎች ዛሬ ለ20ኛ ጊዜ የሳምንቱ ማብቂያ ተቃውሞ ሰልፍ አካሂደዋል። ቤጂንግ ከተማይቱን ለመቆጣጠር እየሞከረች ነው የሚል ተቃውሞ ነው የሚያሰሙት። ፖሊሶች የዛሬውን ተቃውሞ የውሃ ግፊትንና እምባስ መጪ ጋዝን በመጠቀም ለማስቆም ሞክረዋል። ለአራት ወራት ያህል ተቃውሞ ሲካሄድ ቆይቷል። ተቃዋሚዎቹ የሚያቀርቧቸው ጥያቄዎች የመምረጥ መብት፣ ፖሊሶች የሚፈጽሙት ጥቃት ምርመራ እንዲካሄድበት፣ ተቃውሞውን ያስነሳው በሕግ የሚጠየቁ ሰዎች ቻይና ተልከው እንዲዳኙ የሚለው አሁን የቆመው የሕግ ረቂቅ በኦፊሴል እንዲሰረዝ የሚሉት ናቸው። በመጨረሻም ግብጽ ውስጥ በናይል ወንዝ ምዕራብ ዳርቻ የተሰማሩ የአርኪኦሎጂ ማለት የሰው ልጅና የቅድመ ሰው ታሪክ ጥናት ተመራማሪዎች የታሸጉ 30 የግብጽ አሙንና ኮንሱ የ22ኛው ስርወ መንግስት ቀሳውስትና እንስት ቀሲስ የአስከሬኖች ሳጥኖች አግኝተዋል። ከክርስቶስ ልደት በፊት በ10ኛው ዓመት ወደ 3000 ዓመታት ከሚጠጋ ጊዜ በፊት ማለት ነው። ግብጽ ውስጥ የመቃብር ቦታዎች ስርቆት ተስፋፍቶ ነበር። ሌቦች ከአስከሬኖች ጋር የተቀበሩ ማስታወሻ ንብረቶችን ዘርፈው የአስከሬኖች ሳጥኖችንና ማሚዎችን ያበላሹ ነበር። ስለሆነም በፈርዖን ዘመን የነበሩት ቀሳውስት አስከሬኖችን ከሌብነት ለማዳን ሲሉ ይደብቋቸው ነበር። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ጤና ይስጥልኝ ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች፣ እሁድ ጥቅምት 9 2012 ዓ.ም ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ብርሃን ኃይሉ ናት። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ምኑን ፍቅር ሆነ ካላንከተከተ፣ ካንጀት ካላሳቀ፣ በንባ ካላጠበ፣ በላብ ካልጠመቀ፣ ካላጮማጮመ፣ ካላነካከሰ፣ ካላነባበረ፣ ስሜት ካልለኮሰ፣ ሥጋን ምቾት ነስቶ ካላርገፈገፈ፣ አጥንት አንቀጫቅጮ ካላንዘፈዘፈ፣ ሰውነት አግሎ ስሜት ካላፈላ፣ በፍቅር ረመጥ ካልማገደ ገላ፣ ካላንቦገቦገ ባይምሮ ፍላጎት፣ በልብ ካረጨ የወንድነት ስሜት የሴትነት ስሜት፣ የፍቅር አውታታ ጅላጅል ከሆነ ምኑን ተፈቀረ ምኑን ፍቅር ሆነ? እንቅልፍ አሳጥቶ ካላንጎራደደ፣ ምግብ አስጠልቶ በራብ ካላራደ፣ ትንፋሽ አሳጥሮ ደም ስር ካልወጠረ፣ ካላፈታተገ ብልጭታ ካልጫረ፣ ካላስፈነደቀ ጮቤ ካላስመታ፣ በደስታ ስቃይ ውስጥ በስቃይ ውስጥ ደስታ እያቁነጠነጠ እያቅበጠበጠ፣ ጸጉር ካላስነጨ ጨጓራ ካላጠ፣ ትንፋሽ እጥር እጥር ልብን እንቡር እንቡር፣ እግር ፈጠን ፈጠን አርጎ ካላስሮጠ፣ ምቾት አሳጥቶ ካላንቆራጠጠ፣ የፍቅር አውታታ ጅላጅል ከሆነ ምኑን ተፈቀረ ምኑን ፍቅር ሆነ? ምኑን ተፈቀረ ምኑን ፍቅር ሆነ? ልብ ካልሸረሸረ፣ ናላ ካላዞረ፣ ደም ስር አሳብጦ ስሜት ካልነዘረ፣ ክሩ ካላለፈ በመርፌ ቀዳዳ፣ ጠበል ካልተረጨ ፍቅር ካልተቀዳ፣ በረመጥ ካልፈጀ አንድዶ በጋራ፣ ወገብ ካልፈተሸ ካላነቃራራ፣ በምኞት አጉኖ በማግኘት ካልካሰ፣ በስጋት ፈትኖ በነፍስ ካልፈወሰ፣ የፍቅር አውታታ ጅላጅል ከሆነ ምኑን ተፈቀረ ምኑን ፍቅር ሆነ? የምናውቀው ርዕስ ይመስላል ላፈቀሩ ልቦች ማስታወሻነት የተቋጨች። አፍቶ የሰነበተው የፈረንሳዩ ቤተኛችን አስራደው ባደረሰን የሳምንቷ ምርጥ ግጥም የምሽቷም መጽሔት ጀምረናል። አድማጮች አስራደውን እናመሰግናለን። አስራደው ለመጽሔት የላካት ደብዳቤም ደርሳናለች። እንዳይቆረጥ ያለበትን ማሳሰቢያ ቢጤ ያክሎ ለግጥሙ ርዕስም መጠሪያ የተዋሳትን የመክፈቻዋን ስልት ምኑን ፍቅር ሆነንም ጋብዘናልና ላለመቆረጥ ዋስትና መስጠት ባንችልም ተስማሚ ቦታ ግን ከዚህ ይመስላልና ጥላሁን አዲሱና ሉላ እንደምን አላችሁ? አስራደው የጠፋው ከደንበኝነት ተሳትፎ ብቻ ሳይሆን መጽሔትን ከመከታተል ልማዱም ጭምር ነው። በርከት ያሉ ወራት ተቆጠሩም አይደል? አዲሱ ረዥም ረፍት ያለውን ከጀመረ የሚል ጨዋታ አዘል ሐሳብ ብልጭ እንዳለብኝ ብዙም አልቆየው። ልምድ ነውና ቅር ማለቱ ስለማይቀር በአዲሱ ወንበር ላይ የሚሰየመውን እስከማወቅ በጥንቱ አባባሌ መቀጠሉን መረጥ። አስራደው በጨዋታ ለዛው ገፋ ያደርጋል። ሰው አዲሱ ተብሎ እየተጠራ እንዴት አረጀው ተብሎ ጡረታ እንደሚወጣ ባላውቅም ለጋዜጠኝነት የተፈጠረች ነፍስ ሳይዙ ጋዜጠኛ መሆን ብቻውን በቂ አይደለም። አዲሱ የነፍሱን ጥሪ ያዳመጠ ጋዜጠኛ በመሆኑ ካሉላ ጋር ሆነው የእኛ የአድማጮችንና የተሳታፊዎችን ነፍስ ይዘው በአየር ላይ ሲከንፉ ሰማዩን እየሰነጠቁ ጉሙን ፍራሽ አድርገው ስለሚጓዙ አያንገጫግጭም ነበር። እኔም አዲሱን እንኳን ለዚህ አደረሰ እያልኩ በሌላ መልኩ የሕይወት ጉዞውን እንደሚቀጥል በመተማመን ልባዊ የወንድምነት ምኞቴን እገልጻል። አስራደው ይቀጥላል። አሉላም ሌላ የሬዲዮ መጽሔት ባልደረባ ወይም ውሃ አጣጭ እስክታገኝ ብርታቱን ይስጥህ ብያለሁ። ከድምፃዊ ሙሉቀን መለሰ ጋር ስላደረጋችሁት ዝግጅት ግን ጥቂት ማለት ወደድኩ ይለናል። አስራደው ይቀጥላል። የሰው ልጅ ሰብአዊ ተፈጥሮውን ከሚያዳብርበትና ከሚያበለጽግበት መንገዶች መካከል ስነ ጥበብ ወይም የሰው ልጆች ፈጠራ፣ ስነ ስዕል፣ ንድፍ፣ ስነ ጽሑፍ፣ ስነ ግጥም፣ ተውኔት፣ ትረካ፣ ዘፈን፣ ጭፈራ፣ ዳንስ ወዘተረፈ የሰው ልጅ እነዚህን ሙያዎች በማከናወን ተፈጥሯዊ ጉድለቱን በማሟላት ሙሉ ሰው ይሆናል ይለናል አስራደው። በመፈጠራችን ብቻ የተሟላን ሰዎች ባለመሆናችን ነው ወደ ትምህርት ቤት ሄደን ትምህርት በመቅሰምና ስብዕናችንን በማዳበር ሙሉ ሰው ለመሆን የምንጥረው። እናም እንደኔ ግንዛቤ ከእግዚአብሔር ቀጥሎ ስነ ጥበብ ሙልቀን መለሰን ለሁለተኛ ጊዜ የፈጠረችው መሆኑን እንዲያውቅ ያስፈልጋል። ስነ ጥበብ ለሁለተኛ ጊዜ ባትፈጥሮ ኖሮ ዛሬ አንዳችንም ሙልቀንን ባላወቅ ነው ነበር። እሱ ብቻ ሳይሆን ስነ ጥበብ ከእግዚአብሔር ቀጥሎ እንደገና አመጣ በመውለድ ጥላሁን ገሰሰን፣ አለማየሁ ሽቴን፣ ብዙነሽ በቀለን፣ ሂሩት በቀለንና ሌሎችንም ብዙዎች የሕዝብ ልጆች አድርጋቸዋለች። በመጨረሻም ሙልቀን በእጅጉ ያፈቀራቸው ሴቶች ሳይኖሩት ብዙ ልብ የሚመስጡ የፍቅር ዘፈኖችን እንደማይዘፍን እሙን ነው ይልና በተለይ አገኘሽ ወይ ሌላ የምትለዋን ዘፈን ሲዘፍን ድምፁ እየተምዘገዘገ ሰማይ ሰማያት ወጥቶ የመንግሥት ሰማያትን በር የሚያንኳኳ ሆኖ ይሰማኛል። በጣም የቆጨኝ ግን ካፈቀራት ወይም ካፈቀራቸው ሴቶች መሃል አንዷ ወይም እነማን ትዝ እንደሚሉት ሳትጠይቁት በመቅረታችሁ ነው። ቅሬታውን ያክላል። የመንግሥት ሰማያቱ በር የመከፈቱንና ያለመከፈቱን ጉዳይ ለፈጣሪ ትተነው እኔም ለዛሬዋ የራዲዮ መጽሔት ዝግጅት በር መክፈቻ እንድትሆን የፍቅር መለኪያው ስሜት ይሁን መንፈስ፣ ሚዛን ይሁን ሊትር፣ ቁና ይሁን እርቦ፣ ጋን ይሁን እንስራ፣ እፍኝ ይሁን ጭብጥ፣ መሳም ይሁን መንከስ ግልጽ ባልሆነበት ዘመን ምኑን ፍቅር ሆነ በማለት 2012 ዓመተ ምህረትን አሃዱ ማለት መርጫለሁ። አስራ ደውረ ዘም ባለው አመቱ የመጀመሪያ መልእክቱ እግረ መንገዳችሁን በጥላሁን ገሰሰ ምኑን ፍቅር ሆነ በሚለው ሙዚቃ ብታጅቧት ውበት እንደሚኖራት አልጠራጠርም ብሎ ነበር። ቀደም ብለን የሰማነው ሙዚቃ የአስራ ደው ግብዣ ነው። ታዲያ የጥላሁን ሙዚቃ ቢቆረጥ ጅብ አይበላው ልንጣላለን። ለማሳበቅ ይለናል አስራ ደው፣ ለማሳበቅ አዲሱ ጡረታ ላይ ቢሆንም ሽክ ማለት ግን አይቀርም። አክባሪያችሁ የራዲዮ መጽሔት ቤተኛ አስራደው ከፈረንሳይ ሲል ወጉን ቋጭቷል። አስራደውን እናመሰግናለን። አድማጮች፣ ራዲዮ መጽሔት ቀጥሏል። ሜጀር ጀነራል መርድ ንጉሴ ናቸው ባለ ታሪኩ። ለልጆቻቸው ከጻፏቸው ደብዳቤዎች እስከ ቤተሰባዊ ጉዳዮች፣ አበይት ሀገራዊና የጦር ሜዳ ውሎች ባልተለመደ ወይም የተለየ ሊሰኝ በሚችል መልኩ ለዓመታት ያሰፈሯቸውን የጀኔራሉን የዳጎሱ የዕለት ተዕለት ማስታወሻዎች ያካተተ መጽሐፍ ሁነኛ ጥናት አድርገው የአባታቸውን ሕይወትና ሥራ በ438 ገጾች የአንድ ትውልድ ታሪክ የሚተርክ መጽሐፍ የጻፉት ልጆቻቸው አስተዋይ መርድና ሱስና መርድ ለቀዳሜ ወጋችን ተገኝተዋል።
ቼ ለጊዜያችሁ አመሰግናለሁ። አስተዋይ መርድ ንጉሴ፣ ሶስና መርድ ንጉሴ፣ ቀደም ብዬም በመግቢያችን ጠቆም አድርጌያለሁ ለዚህ ውይይታችን መነሻ የሆነን ለወገንና ለአገር ክብር ሜጀር ጀነራል መርድ ንጉሴ እና ኢትዮጵያ ይላል መጽሐፋችሁ የመጀመሪያ ሽፋኑ ገጽ ላይ። ወላጅ አባታችሁን ሜጀር ጀነራል መርድ ንጉሴን ሕይወትና ስራ፣ ይልቁንም ደግሞ እሳቸው ያለፉበትን ዘመንና ጊዜ የኢትዮጵያን ታሪክ በእሳቸው ሕይወት ውስጥ የሚመለከት መሆኑን ነው የተረዳሁት። እስኪ ይሄ መጽሐፍ እንዴት ተጻፈ፣ ለምን ተጻፈ የሚለውን መጀመሪያ እናድርግ። ከማንኛችሁ ልጀምር? ከታላቅ አቶ አስተዋይ አንቱ ነው የምለው። እንግዲህ መጽሐፍ ከጻፋችሁ በኋላ ወደ አንተነት ይመለሳል መሰለኝ፣ የደራሲነት ጉዳይ ውስጥ ለገባችሁ።
የለም፣ አንተ ይሻላል፣ ዘና ብለን እንድንነጋገር።
መልካም፣ ከአንተ ልጀምር አቶ አስተዋይ። ለምን ተጻፈ የሚለው ግማሹ መልስ ያለ ይመስለኛል። ለሁሉም የእናንተን እንስማ።
ነገሩ መጽሐፍ ልጻፍ ብለን ያሰብነው በጣም ቆይቷል፣ ለረጅም ጊዜ ነው። በተለይም ሶስና ጽፋለሁ እያለች ስታስብ ለረጅም ጊዜ ቆይታለች። ምንድን ነው የሆነው? ልክ አባታችን ከዚህ ዓለም በሞት እንደተለዩ ገዳማ ጀምሮ አስበነዋል፣ መጽሐፍ ያስፈልጋል። ምክንያቱም አንደኛ እኛ እንኳን ያሰብ ዝም ብሎ ያው እንደ አባት በጣም ጥሩ አባት ነው፣ ብዙ ነገሮች ያሳለፍናቸው ትዝታዎች አሉ፣ ይህንን ለሰው ብናካፍል ጥሩ ነው በሚል ነበር የተጀመረው። የውትድርናውን ቦታ ብዙም ለመንካት ፍላጎት አልነበረንም። ስለ ጦርነት ለማውራት፣ ስለ ውጊያ እንደዚህ ለማውራት ፍላጎት አልነበረንም። ግን ልክ ጀምር እንዳደረግነው ጽሁፉን እሱን መተው የማይቻል ነገር ሆኖ አገኘ ነው። አንድ ሰው ወደ 40 ዓመት ገደማ የሰራውን ስራ ትተህ ህይወት ታሪኩ መጽሐፍ አስቸጋሪ ነገር ነው።
ህይወት ታሪክም አይሆንም። 40 ዓመት የህይወቱን አብላጫ ጊዜ የሚሆነው ታሪኩ በውትድርና በሀገር መከላከል ስራ ላይ ከሆነ
ትክክል ነው። አባታችን ከዚህ ዓለም በሞት ሲለይ 55 ዓመቱ ነበር እና ስትመለከተው ወደኋላ ሄደ ከዚህ 55 ዓመት ውስጥ 37-38 ዓመት ገደማ የሚሆነው ውትድርና የጠፋ ነው። ስለዚህ እሱን ከተውኮ በጣም መታን አንድ 15 ዓመት 14 ዓመት ገና የምትሆነው። ስለዚህ ሊሆን አልቻለም። ዋናው ነገር ግን ሶስትና ዚ ላይ መጨመር ትችላለች። ጀምር እያደረግን እየተው ነው በረጅም ጊዜ ቆይተናል። ምክንያቱም ማስረጃ ስንፈልግ አንዱ ነገር አልሟላ ሲለን አንዱ ስናሟላ ከዛ ደግሞ ማንደብቀው ነገር እኛም ሰንሰን ነው። የስራ ብዛቱን ሁሉም ተጨማምሮ ትንሽ ጊዜ ፈጀ። ከዛ በኋላ ግን ያው መመጣት ጀመር። እዚህ ጋር ልናገር የምፈልገው መጀመሪያ አንድ ደረጃ ላይ ሲደርስ የለም ይሄ ነገር እየተጓተተ ስለሄደ ለሌላ ሰው ንስጥ ታሪኩን ከሌላ ሰው ጋር አብረ እንስፋ ብለን ከሌላ ከታወቀ ደራሲ ጋር ስራውን ጀመርን። በጣም የታወቀ ጎበዝ ደራሲ ነው አብረ ስራውን የጀመርነው። ግን ትንሽ ሰርቶ ካየ ነው በኋላ ልባችን የሚገልጽ ነገር አለ። የእሱ የጸሐፊው ያለመቻል ሳይሆን እኛ በፈለግነው መልክ ሊመጣ ስላልቻለ እኛ ውረታችን ገባንበት መጨረሻ ላይ።
ለመንደርደሪያ ያህል ይህም መጽሐፍ ለመጽሐፍ ያለፋችሁበትን መንገድ በጨረፍታ ነው ያየ ነው። ሶስና የቀደመውንም ጥያቄ ጨምረን ይልቁንም ደግሞ ሜጀር ጀነራል መርዕድ ንጉሴ በኢትዮጵያ ጦር ሰራዊት ውስጥ ስማቸው ሲጠቀስ ማን እንደሆኑ የሚታወቅ ትልቅ ታሪክ ያላቸው መሆኑ ይገባኛል። በሕይወት ካለፉ በርካታ ዓመታት ተቆጥረዋልና ማንነታቸውን እንደ ወላጅ በመጽሐፋችሁ በግሩም መልኩ የተጻፉ የግል ማስታወሻዎቻቸው ይናገራሉ። እነሱ እናነሳሳለን። ዛሬ ለዚህ ትውልድ ምናልባትም የእሳቸውን ታሪክ የማወቅ እድል ላልነበረው ለዚህ ትውልድ በሚገባ መልኩ ሜጀር ጀነራል መርዕድ ንጉሴ ማን ናቸው?
ሜጀር ጀነራል መርዕድ ንጉሴ እንደ አባትም እንደ አንድ ወታደርም ለመግለጽ ይበልጡን መናገር የፈለግነው የነበር ነው። እኛ እንደ አባት፣ እንደ ጓደኛ፣ እንደ ወንድም፣ እንደ ጎረቤት ለማንኛውም ሰው እንደነበረውና ከዛም ደግሞ በውትድርና ሙያው ላይ ምን አይነት ሰው እንደነበረ ነው ማሳየት የሞከርነው። እና አሁንም እንዳልከው የአሁኑ ትውልድ መጽሐፉን ሲያነብ ይረዳዋል ብለን የምንገምተውና የምንመኘው እንዲያውቅልን የምንመኘው ምን አይነት ጥሩ አባት እንደነበር፣ አገሩን ምን ያህል ይወድ እንደነበር፣ ለአገር ክብርና ለወገን ፍቅር ይሰጠው የነበረው ቦታ ትልቅ እንደነበር፣ ሰው በማንነቱ በሰውነቱ ምን ያህል ለአገሩ ሊሰራ እንደሚችል ያያል ብለን እንገምታለን የአሁኑ ትውልድ ቢያነበው።
መልካም። መጽሐፉን በጨረፍታ አንዳንድ ቁም ነገሮችን እያነሳን ሜጀር ጀነራል መርዕድ ንጉሴ ያለፉበትን የህይወት መንገዶች በመጽሐፋችሁ ግሩም አድርጋችሁ ትተርካላችሁ። ምናልባትም ሌሎች መጽሐፍት ሌሎች ትረካዎች ላይ የተወዛገበ የመሰላችሁንም ነገር ከታሪክ አንጻር በቀጥታ ለማቅረብ የፈለጋችሁበትን ጥረት እናያለን። ግራና ቀኝ እነሱንም ሀሳቦች እንነካካለን። አስተዋይ፣ ወደ አንተ ልምጣና ይሄን መጽሐፍ ለመጀመሪያ ጊዜ ለሚያነብ ቀደም ብሎ ሶስና እንደጠቀሰችው ሜጀር ጀነራል መርዕድ ንጉሴ ለመጀመሪያ ጊዜ ለሚተዋወቅ፣ በእርግጥ ይሄ መጽሐፋችሁ ሜጀር ጀነራል መርዕድ ንጉሴን በትክክል ይገልጻቸዋል? ለወገንና ለአገር ክብር የሚልም ስያሜ ሰጥታችሁታል። በቅርቡ እዚህ ዋሽንግተን አቅራቢያ ባሰናዳችሁት የመጽሐፍ ምረቃ ላይ ያንንም ምክንያት ገልጣችኋል። እስኪ ለአድማጮቻችን ቅርብ እናድርግ። መጽሐፋችሁ ሜጀር ጀነራል መርዕድ ንጉሴን ወላጅ አባታችሁን በትክክል ማንነታቸውን ያሳያል
ብለን ተስፋ እናደርጋለን። ምንድን ነው ከልጅነት ካስተዳደግ ጀምሮ በመጨረሻው ድረስ ነው ይሄድ ነው እና አሁን ብዙ ሰዎች መጽሐፉን ካነበቡ በኋላ አስተያየታችሁ እንዴት ነው ብዬ ጠይቃቸዋለሁ እና ሁሉም ሰው የተለያየ አስተያየት አለው። የተለያየ አስተያየት ማለት ምንድን ነው? ሁሉም የተለያየ ትኩረት አለው። ለምሳሌ ብዙ የፖለቲካው አካባቢ፣ ጦርነት አካባቢ የሌሉ ሰዎች በጣም አተኩረው ይመለከቱት የነበረው አስተዳደጉን፣ ከኛ ጋር የነበረውን ግንኙነት ምን አይነት እንደነበረ፣ ይሄን ለመሳሰለው ላይ ያተኩራሉ። ሌሎች ደግሞ ትንሽ የጦርነቱ ምኑ በዚህ ባለፈው ታሪካችን ውስጥ ያለፉ ሰዎች ደግሞ ወደ መጨረሻዎቹ ገጾች ገደማ ላይ ይጽፋቸው የነበሩትን ነገሮች፣ አገሪቱ ትልቅ ችግር ላይ በነበረች ጊዜ እሱ ምንድን ነበር የሚያስበው፣ እንዴት ነበር የሚመለከተው የሚለውን ነገር ያውታል። ይህ ያቀረበው ታሪክ የኛ አንድ አመለካከት ነው፣ አንድ በእንግሊዝኛ አንድ ፐርስፔክቲቭ ነው፣ አንድ አስተያየት ነው። ሌሎች ሰዎች እንደዚህ የተለያየ አይነት አስተያየት አላቸው። ስለዚህ እነዚህ ሁሉ ነገሮች አብረው አንድ ላይ ሲደረጉ ወደፊት ዛሬም ያሉ ታሪክ ተመራማሪዎች ጥሩ መሰረት ይሰጣል ብለን እናስባለን በአንድ በኩል። በሌላ በኩል በእኛ አስተያየት በልጅነቱ እንዴት አይነት ልጅ ነበር? እንዴት አይነት ጎልማሳ ነበር? እንዴት አይነት ወታደር ነበር? እንዴት አይነት አዛዥ ነበር? እንዴት አይነት አስተዳዳሪ ነበር? የሚሉትን የተለያዩ በውስጥ ያለፈባቸውን ደረጃዎች ያለፈባቸውን ሁኔታዎች በደንብ አድርጎ ያሳያል ብለን እንገምታለን። ግን ከሁሉም ነገር በላይ አንድ በጣም ማድረግ የፈለግነው ነገር ፋክቶልናል ብዬ የምገምተው ግን ብለው ፍርዱን እንኳን ለአንባቢ መተው ያስፈልጋል። ከዚህ ጀነራል ከሚል የጦር መሪ ከሚል ጀርባ አንድ ሰው አለ፣ ዝም ብሎ ሰው እንደ ማንኛችንም እንደ እኔ እንዳንተ እና ይህ ሰው ምን ይመስል ነበር? ሶስትና ቅድም እንዳለችው እንደ አባት ምን አይነት አባት ነበር? እንደ ጓደኛ ምን አይነት ጓደኛ? እንደ አዛዥ ምን አይነት አዛዥ ነበር? የሚለውም ለማሳየት ነበር ፍላጎታችን። የተሳካልን ይመስለኛል፣ ግን እንዳልኩ ፍርዱን ለአንባቢ መቶ ያለብኝ ይመስለኛል። ይሄንን
ግሮም ቀደም ብዬ እንደጠቀስኩት ከመጻፉ አንዳንድ ነጥቦችን እያነሳን እንነጋገራለን። ከዚያ በፊት ግን ሶስና ወዳንቺ ልመለስና ሜጀር ጀነራል መሪድ ንጉሴ በህይወታቸው ያሳለፉት ብቻ ሳይሆን ከዚህ ዓለም በሞት የተለዩበት ሁኔታ በኢትዮጵያ ታሪክ ውስጥ ለየት ያለ ስፍራ የሚሰጠው ነው። የግንቦት 1982 የመፈንቅለ መንግስት ሙከራ፣ ያ ያልተሳካ ሙከራ አገሪቱ ታላላቅ የጦር መሪዎቿን ያጣችበት አጋጣሚ እንደሆነ ይታወቃል። የዚህ መጽሐፍም ሁነኛ ስፍራ ሆኖ እንመለከተዋለን። ዛሬም ድረስ በእርግጠኝነት ሙሉ በሙሉ የማይታወቁ ታሪኮች የነበሩበት ጊዜ ነበርና ከሳቸው አንጻር የተጻፉትን መመልከት እንችላለን። ይህ መጽሐፍ እናገላበጥ እስኪ አስታውሽን፣ ሜጀር ጀነራል መሪድ ንጉሴና አጋሮቻቸው ከዚህ ዓለም በሞት የተለዩበትን የተገደሉበትን ሁኔታ እንዴት ተረዳችሁ? እንደ ቤተሰብም ያን ዜና የሰማችሁበትን ጊዜ ጨምረሽ።
ለማንኛችንም ቢሆን የሚወዱትን ሰው ማጣት በጣም ከባድ ነገር ነው እና እኛ ባላሰብንበት ጊዜ ነው አባታችን ያጣ ነው እና በዛን ጊዜ የነበረው ጥረት አገሪቷ ወደ መልካም ነገር ልትሸጋገር ወታደሮቹ የነበረባቸው ችግር እንዲቃለል ለነበረው ችግር ሁሉ መፍትሄ እንዲገኝ ብዙ ሙከራ አድርጎ ነው መጨረሻ ላይ ይህንን ውሳኔ ወስኖ ወደዚህ ነገር የገባው። እንደሱ ከሆነ በኋላም ደግሞ ልክ የመፈንቅለ መንግስቱ ከተዘጋጀም በኋላ ደግሞ ቢሳካ ጥሩ ነበር፣ ይሳካል ባይሳካም ደግሞ እጁን አሳልፎ እንደማይሰጥ ያውቀው ነበር። ያው በተለያየ መጽሐፎች ላይ ተጽፏል። ሰዎችንም ስንጠይቅ ኢንተርቪው በማገን ጊዜ ደግሞ ተነግሮናል። እና ሁላችንም ተበታትነን ነበር። በየሀገሩ ልጆቹ በሙሉ በያለንበት መርዶውን ሰማን። ከዛ በኋላ አንድ ቦታ ተገናኝተን እንዴት ነው ከአሁን በኋላ ያለውን ህይወታችንን የምንቀጥለው በሚለው ላይ ያው ከአባታችን ያገኘነው ትልቁ ነገር ፍቅራችን እና ትብብራችን ነው በመካከላችን። እና እርስ በርስ ተደጋግፈን ያው ያንን ከባድ ጊዜ ልንወጣው ቻልን።
ይህን መጽሐፍ ከእጁ ያላስገባ ምናልባትም መጽሐፉን ካገኘ በኋላ አሁንም እናነሳቸውን ጉዳዮች ይመለከታል። በእጃቸው የተጻፉ ማስታወሻዎች ዳጎስ ያለ መጽሐፍ እንዲወጣው አድርገዋል። ለብዙዎቹ ጉዳዮች ማስታወሻቸውን ተንተርሳችኋል። ኃላፊነት ከስራቸው ጋር የተዛመዱ ደብዳቤዎችም እዚህ መጽሐፍ ውስጥ ተካተዋል። የጻፉባቸው በጊዜ ያገኟቸው ወረቀቶች ሳይቀሩ በጥሩ ምስል ዋናውን ምንጭ እንዲያንጸባርቁ ሆነው እንመለከታለን። ይበልጡን የእሳቸውን ማስታወሻ መጠቀማችሁን በመጽሐፉ ምረቃ ወቅት ገልጻችኋል። ነገር ግን ጥናትም አድርጋችኋል። ከህይወት ውጣ ውረዱ ጋር ቀደም ብሎ አስተዋይ እንደገለጸው ረጅም ጊዜ የወሰደባችሁን ያህል በቂ ዝግጅት ግን ያደረጋችሁ ይመስላል። እስኪ ንገሩን ስለ መጽሐፉ። ዝግጅታችሁ ምን ይመስል ነበረ? የተለያየ ሐሳብ በአንድ ነገር ላይ በተለያዩ መጽሐፍት ሲገለጡም ተመልክተናልና እነኛን ጉዳዮች አነሳስተን ከመነጋገራችን በፊት እንዴት ነው ማመሳከር የቻላችሁት? እንዴት ነው የአባታችሁ እውነት እንዲወጣ ለማድረግ የሞከራችሁት?
አድማጮች፣ ለወገንና ለአገር ክብር ሜጀር ጀነራል መሪድ ንጉሴና ኢትዮጵያ የተሰኘው መጽሐፍ ደራሲዎች አስተዋይ መሪድና ሶስና መሪድ ጋር መጽሐፋቸውን መነሻ በማድረግ የጀመርነው ወግ ተጀመረ እንጂ አላበቃም። በቀጣዩ ፕሮግራማችን እንመለስበታለን። አሁን Thank you.
ሞጆ ብርቱካን የነሐሴ ጉዳይ ከንፈርሽን ጆሪ ከይጽጌረዳ ከንፈርሽን ጆሪ ከይጽጌረዳ ወፍጭ ጭጭ ሳይል ማልዶ የፈነዳ አንቺን መሳይ ቆንጆ ለኔ ሰጠኝ ማውደዴን ወደድኩት ያንቺ አረገኝ ለኔ ያረገሽን ማውደዴን ወደድኩት ሳስብ ሳንሰላስል ወየው ከወሰን
ትኩስ የፈነዳ ጽጌረዳ ክንፈር እስኪ አፍ ያውጣና ውበትሽን ይናገር መውደዴን ወደድኩት። ተወዳጁ ድምጻዊ ሙልቀን መለሰ ከዛሬ 30 ዓመታት በፊት እንዳቀነቀነው ታዲያ ግጥሙ ሁሌም እንዳስደመመኝ ነው። ደራሲዋ ሁለገቧ ከያኒ ዓለም ፀሐይ ወዳጆ ናት። ስልቱ ለራዲዮ መጽሔት ተከታታዮች የቀደመ ቀጠሯችንን ሳያስታውስ እንደማይቀር ተስፋ አድርጋለሁ። ለሁሉም ከተከታዩ የአንድ አድማጫችን ማስታወሻ በኋላ ወደ ሙልቀን እንሄዳለን። ነገና ተከታዩ ቀናት እንደኔ ብዙዎችን ሳያሳስቡ እንዳልቀሩ ይሰማኛል። የመንገዳችንን ወዴትነት ምናልባትም እንደ ዛሬ በስጋት ለመጠየቅ የተገደድኩበትን ጊዜ አላስታውስም። ሊያውም ለአገራችን መጻኢ ዕጣ አንዳች ብሩህ ተስፋ በፈነጠቀ ማግስት በገዛ እጃችን ካላባከነውም ዛሬም ሊሰምር የሚችል ጭምር ይመስለኛል። በአሁኑ ወቅት በኢትዮጵያ ያለው ሁኔታ ከነጋችን ወዴትነት ጋር አዛምዳችሁ ካሁን ቀደም አሳሳቢነት የከሰቱ ሁኔታዎች በተፈጠሩ ጊዜ እንዳደረጋችሁት ሁሉ እባክህ አሁንም የአገር ጉዳይ በተሰኘው የቁም ነገር ወግህ መልከት አድርገው ሲሉ ያደረሱን ዶክተር እንግዳ ወርቅ ተፈራ የተባሉ አድማጫችን ናቸው። ዶክተር እንግዳ ወርቅን በተሳትፏቸው እናመሰግናለን። የአገር ጉዳይ ከነገ በስቲያ በሚል ርዕስ ለሰሞኑ በተያዘ ተከታታይ ውይይት ይህንኑ ርዕሰ ጉዳይ በጥልቀት የሚመለከት መሆኑን መግለጽ እንወዳለን። አሁን ቀጠሮ ወደ ተያዘለት ቀደም ብለን ወደ አስተዋወቅ ነው ቅንብር እንለፍ። አሁን ሙልቀን መለሰ ተመልሷል። ወጋችን ረጅም ነውና ሙሉን ማቅረብ ባንችልም በመጽሔት ለዛ ከሚቀርቡ በርካታ ዝግጅቶች ጋር ለምሽቱ ተከታዩን እናሰማና ቀሪውን ጨምሮ ሙሉ ወጋችንን ታዲያ የቪዲዮ ቃለ ምልልስ ነው በቅርቡ በድረ ገጻችንና በዩቲዩብ እና በፌስቡክ ገጻችን ላይ እናኖር ከቀድሞ የራዲዮ መጽሔት ባልደረባዬ አዲሱ አበበ ጋር በአሜሪካ ድምፅ ቆይታው የመጨረሻ ቀን የመጨረሻዋ ሰዓት ወደ ሙልቀን መኖሪያ ቤት ጎራ ብለን ያደረግነው ቆይታ ቀደም ብዬ እንዳስተዋወቅኩት ሙዚቃን ብቻ የሚመለከት አይደለም። የስደት ኑሮና ፈተናዎችን መንፈሳዊውን ጨምሮ የምድሩንና የሌላኛውንም ዓለም ሕይወት ርዕሶች ይዳስሳል። የምሽቱም በአሜሪካ የስደት ኑሮና ሌሎች ተዛማጅ ርዕሰ ጉዳዮች ዙሪያ ያጫወተንን ይመለከታል።
በጣም ጥልቅ ብለን ወደ ሃይማኖታዊ እንዳገባ የዛሬውን ሙልቀን አግኝተናል። የትላንቱን ሙልቀን ነበር በሙዚቃ እያወራን የነበረው። ለክርክር ያህል ግን እንደው አዲሱ ካነሳልን ጥያቄ ነጠቅል አድርግና መከራከሪያ የሚያቀርቡ እንዳንተ መንፈሳዊ ህይወት ውስጥ ከገቡ በኋላ ወይም እምነታቸው አልፈቅደላቸው ብሎ የለም ሙዚቃዬ አይደለም የማምንበት መንገድም አይደለም ብለው ካሉ በቂ ነው መልሱን እሱ ጋር መቀበል ማንም ይችላል። ለክርክር ያህል ግን እንደ ሀሳብ የአድማጮችን የተመልካቾችን ጥያቄን ማንሳት ነው የምናነሳለን። ያን በመረዳትና በማክበር አንድም ሙዚቃን ጥበቡን ኪነ ጥበብን እውቀትን ያን ቅድም የነበረህን ችሎታ የሰጠ ፈጣሪ ነው ብሎ ለሚከራከር ለምን ታወለዋለህ ኃላፊነት ይጠይቃል። ልንስማማ እንችላለን። በሌላ በኩል ደግሞ ለተፈጥሮም ቅድም ጀምሮት ነበር አዲሱ ተፈጥሮም ማሞገስ ማወደስ ከጀመርክ ፈጣሪም የምታወድሰው ስለ ፈጣሪ ያደረግከው አጠቃቀምህንና ቦታውን እስከመረጥ ለሚል ተከራካሪ ምን አስተያየት ትሰጣለህ?
አንደኛ ተፈጥሮም ማወደስ ጋር ተቃውሞ አይኖረኝም፣ ግን ሴንስለስ ነው። እግዚአብሔር ማመስገን እያለብህ ተራራዬ ሆይ እወድሻለሁ ማለት ምንድን ነው? ኢየሱስ ክርስቶስ እንዴት እንደሚወደን ቢገባን ኖሮ ከሱ ጉያ እንጠፍ። እሱ ነው እኮ የፈጠረው ያን ሁሉ የፈጠረውን ከማድነቅ ፈጣሪውን ብናደንቅበት እንዴት እኮ ግሩም አባት ነው፣ እንዴት አስደናቂ አምላክ ነው። ብንቀርበው ነበሩ ኖሮ በትክክል ሰው በኢየሱስ ሲያምን በመንፈስ ቅዱስ ይሞላል፣ በመንፈስ ቅዱስ ይጠመቃል፣ በእሳት ይጠመቃል። በጣም ፋንታስቲክ ህይወት ውስጥ የምንገባው ሰው ኢየሱስን ክርስቶስ ሲያገኝ ይህን ነበር ልመልስ የነበረው። ዘፈን ውስጥ ይመስለኝ የነበረው ደስታ፣ ፍቅር፣ ሰላም ይገኛልን ነበር። ውሸት ነው። ይህ ሁሉ የነበረኝ ሰው በደሞዝ አንደኛ፣ በካሴት ሽያጭ አንደኛ፣ ምንም ዝናዬ ፌድ ሳያደርግ ነው የሄድኩት። ለምን የበለጠ አግኝቼ ነው።
እንደ እምነት ታገኝ ትችላለን። እኔ እንደው ቀደም ሲል ላነሳ የሞከርኩት ዘፈን ሲባል ከተቃራኒ ጾታ ጋራ የሚደረግ ወይም ያንን ማንሳት ሳይሆን አሁን የሀገርን ፉከራ አለ። ጦርነት ቢመጣ ጀግኖች ፎክረው ለሀገር ዳር ድንበር መከበር ይወጣሉ። በዚህ ላይ ደግሞ በዓለማዊ ዘፋኝም ሆነው ቀደም ሲል እንዳልከው መጠጡ ምንም ከዛ ልምድ ሳይኖራቸው በጨዋነት የሚኖሩ እንዳሉንም እንደው በዚህ አጋጣሚ መጥቀስ ያስፈልጋል። አንድ ጥያቄ ግን ለአንተ፣ ብዙ ሰው የሚለው ሙሉ ቀን ታስቦበት ነው ይሄን ህይወቱን ወደሚለውጥ ደረጃ የሄደው፣ ግን ከሙዚቃ ህይወት ጨርሶ ሊወጣ ሙሉ ለሙሉ ፍላጎት ነበረው ወይ? እሱ ራሱም የሙዚቃውን የአርቱን ጥበብ እስከ መጨረሻ አላስኬደውም፣ ተመልሶ ሊሰራ ይችላል የሚል እምነት ነበረ። ትንሽ የሚቆጭ ዘመን አለ።
ጎበዝ፣ ግሩም ጥያቄ። የከጀለኝም
አንተን የሚወዱ ናቸው እነዚህ የሚሉት
የለም። የከጀለኝም አንድ ቀንም የለም። ለምን መሰላችሁ? ይችን ልናገር ደስ ይበል። እኔና ኢየሱስ ብሌንድ አርገናል። ይኸው ብርቱካን ትይዛለ፣ ማንጎ ትይዛለ፣ ፓፓያ ትይዛለ፣ ሙዝ ትይዛለ፣ ሌሎችንም አትክልት ጨምርና በብሌንደር ካርገ ትመታቸውና ጁስ ታረጋቸዋል። ኋላ ተንድርድር የመጥች አረ እባክህ እንደ ብርቱካኑ ብቻ ላይ እየተሰይ ከዛ ውስጥ አውጣው አቻለ። እና ስለዚህ ምንድን ነው ያለንበት ነገር፣ የቆምንበት ነገር ምንድን ነው? ኢትዮጵያ ከእግዚአብሔር ጋር አልታረቀች። ይህ ነው ፖይንት። ኃጢአት ሰርተናል።
እንደው በዚሁ ዙሪያ መቼም ብዙ ማውራት እንችላለን። ሌላ እንደው አንድ ከአንተ ህይወት ጋር የተገናኘ ጥያቄ ላንሳ። ያልባለፈው በመንህ ጊዜ ለአንተ አስተዋጽኦ በሚዘጋጅበት ጊዜ ፍቅሩ አለ፣ በዛም መሰረት አስተዋጽኦ ተካሂዷል። ምን ያህል ረዳ?
መድረክ ላይ የተነገረው ብዙ ነው። አልተጠቀምኩም አይደል? ትንሽ ተጠቅም ያለው ግን ሲገባ ግን ኦንላይን ላይ ገብተው ካርዳቸውን የጫሩ ሰዎች 500 ምናምን ነው። ከዛ አንዳንዶቹ ሬዲ ካርዳቸው ዲክላይናል
አይሰራም፣
አንዳንዶቹ ደግሞ ቼክ የጻፉ ሰዎች የእኔ ስም በሚጻፍበት ቦታ ላይ የነሱን፣ አንዳንዶቹ ደግሞ አማውንቱ ስንት እንደሆነ አልጻፉም፣ አንዳንዶቹ ደግሞ ፊርማ አልፈረሙም፣ ቀንም አልጻፉበትም። እንደዛ ሆኖ መጠየቅም አልተቻለም ቀረ ማለት ነው።
እና መድረክ ላይ የተነገረውና እጅ የገባው ወይም የደረሰው የተለያየ ላይ
እመኔ ብዙ ልዩነት አሳያል። ትንሽ ተጠቅም ያለው ግን ችግሬን አልተወጠወት። አንዳንድ ሺህ ብር ይሰጠ የነበረ አስተናፈረ ያ ርቀተ ኮንሰርት አካሂደን ነበር አለ ያልከኛው
የገንዘብ አስተዋጽኦ።
ከዛ በኋላ አቆማቻችን ያለ ያለች በዛ ፒወር ገቢ እሷ ነበረች። አንዳንድ ሰዎች ደግሞ ነበሩ የሚረዱኝ 500 ብር፣ እነሱም አሁን አግኝቷል በቃ ብለው አቆሙ። እና አሁን ሌላ እርዳታ የምፈልግበት ጊዜ ነው።
በዚህ ሰዓት የሚከታተሉ ተመልካቾቻችን እገዛ የምትፈልግበት ሁኔታ ውስጥ መሆንህን እንዲረዱ
አሁን ክሪቲካል ፖይንት ላይ ነው ያለሁት። በፊት መድኃኒት በነጻ ይሰጡ የነበረ ኢንሹራንስ፣ አሁን ግን በባለቤት ደ ሶሻል ሴኩሪቲ ማግኘት አልቻልኩም። ዲስብሊቲ ፎርም ሞልቼ ላገኝ አልቻልኩም በእሷ ምክንያት እና ሁሉ ነገር ቆሞ አሁን ለመድኃኒት ብቻ ለሶስት ወር ውስጥ ወደ 500-600 ብር አወጣለሁ። ያን ኬት አወጣ አገኘዋለሁ። የቤት ኪራይ መክፈል አለብኝ፣ የቤት ወጪ አለ።
እዛ ጊዜ አሉላ አዳራሽ ውስጥ ያስተዋሰው ጊዜ መጠነኛ ቤት እንደሚገዛልህ
ይላሉ።
ጥሩ ዊልቸር እንደሚገዛልህ ነው አናውንስ የተደረገው እና እሱ አልተሳካም ማለት ነው።
እንግዲህ ለተመልካቾችም ቢሆን ይሄንን ገልጸን የመጨረሻ ጥያቄ በቀሩን ደቂቃ ያለው መሰረታዊ ጥያቄ ልጠይቅ። አንተ ያለህበትን ሁኔታ እርዳታ የምትፈልግ መሆኑን ተረድተው የሚረዱበትን መንገድ እናስተዋውቃለን። የመጨረሻ ጥያቄ ላድርግ። በመንፈሳዊ ህይወት የተመራህበትን ነግረህናል፣ ለአንተ ምን ማለት እንደሆነ አጫውተናል። ግን ባዘቦቱ የእድሜህን እኩሌታና ከዛ በላይ ለኖርክበት ሀገር ምንድን ነበረ ቀዳሚ መመሪያ አድርገህ ይኖር? ውይይታችንን በዚህ እንቋጭ።
አንድ ነገር የረሳሁት ባለፈው ጊዜ ሲቢኤስ የሚባል ፕሮግራም ላይ ጠይቀው ይስመልስ ነበርና አገር ትናፍቀሃለች ወይ አሉኝ። አትናፍቀኝም አልኩ። አልወዳትም እኮ አላልኩ። ግን ተወልጄ ያደግኩባትን ብዙ ነገር ያየሁባት ምድሬ አገሬን እወዳታለሁ። ዛሬም በሚደርስባት ህመም እታመማለሁ። መሪ በሚባሉት ጥፋት በጣም እቆስላለሁ። አውሽ አቅም ኖሮ ብገባበት ኖሮ አላለ አንዳንድ ሰላማዊ ኢትዮጵያን በደንብ ወዳታለሁ ይወቁ ሰዎች።
አንድ ባጭሩ የምትመልስልን ባለቤት ሚስቴ ስትል ዳግም ሰምቻለሁ እና ባለቤት እንዴት ነች? በቅርብ ስራውን እየሰራች ነው ወይ? ቤት ውስጥ እንዴት ነው አያያዙ? ባጭሩ እንደው እሷንም ብዙ እንደምታመሰግናለን።
ኧረ በጣም ነው የማመሰግናት። ይህ ሁሉ ጊዜ የኖርኩት ከእሷ ጋር ነው።
ቀድሞ አየር መንገድ ትሰራ እንደነበር ሰማለሁ እኔ።
እና
የሙዚቃ ጥያቄ ቀርቷል። ጋታችን ነው። ቅድም ደጋግመን ጠይቀንሃል። የአንተን ዘመን ሙዚቃ የአንድ ወርቃማ ዘመን የሚባለው ትሰራ የነበረበት ሙዚቃዎች እንዴት ተቀምር እንደነበር የገጣሚ ደራሲዎችን ማንነት ስራቸውን ነግረህናል። በዚህ ዘመን ያሉ ዜማዎችን በሬዲዮ ይሁን መንገድ ላይ ሆነ በቴሌቪዥን ይሁን ወይም ሆን ብለህ ሰምተህ አጥምሃቸው ታውቃለህ? ስለ ሙዚቃ ዛሬ ያለውን ሁኔታ የምታውቀው ካለ መለያያችን
ደህና ደህና ዘፋኞች አሉ። ለምሳሌ ጎሳ የሚባል ዘፋኝ ጎበዝ፣ ያው እኔን መስሎ ነው ታይቆ አሁን ምን ዘፍኖ እንደኔ ነው። ያኛው ደግሞ ማዲንጎ ስትሮንግ ቮይስ ኤሌጋንት ቮይስ እንደለው እንደዚህ እንደዚህ ነው ሲሳኩለት ሶ ወንደርፉል። እሱ ቴዲ አፍሮ መቼም በጣም ነው የማደንቀው የምወደው። አንደኛ ኢትዮጵያን በመውደዱ፣ ሁለተኛ በጣም ብሪሊያንት ልጅ አባቱም የኔ
ተሰማም ገርማም
መድረክ ላይ እና ቴዲ አፍሮ በጣም ማደንቀው ሰው ነው። ደግሞ ሙዚቃ ያውቃል ይገርማል። የት እንዳጠናም አላውቅም። አቡጊዳ የሚል ዘፈን ዘፍኖ ሰምቼው በጭራሽ አደነኩት። እሱ ልጅ ወደዋል። እንደዚህ የሚመጡም አንድ ገረመው የሚባል ልጅ አለ፣ በጣም የኔ ወዳጅ ነው። እሱም በጣም ወደዋል። እነዚህ ሌሎችም አሉ፣ ግን እኔ አሁን አላቃቸው። ጥሩ የምሰማቸው ምግብ ቤት ጋብዘው ይሶስ እዛ ቁጭ እየሰማን
እንግዲህ ሙሉ ቀን ጨዋታው ረዥም ነው። ሙሉ ቀን መለሰ፣ እኔ መቼም በግል አድናቂህም ነኝ፣ በጣም ወድሃለሁ። እግዚአብሔር አክብርህ። ቤት ድረስ መጠን እንደዚህ ሰፊ ጊዜ ወስደህ ስለጫወትከን፣ ስለ ህይወትን ስለነገርከን፣ በደህናም ስላገኘነ ደግሞ በጣም ደስ ብሎናል።
እግዚአብሔር ይባርካችሁ። ተባረኩ።
ዋይሎም ይመስሎ ቀደም ካሉት የሙሉቀን ስራዎች አንዷ ናት። የግጥሙ ደራሲ የፖሊስ ኦርኬስትራው ተስፋ ያበበ።
Ya tamara
የአዲስ አበባው መስኮት መከፈት ለምትጠባበቁ አድማጮቻችን አሁን የንጉስ ያክሊሉ መስኮት የሚከፈትበት ነው ሰዓቱ። አሁን የአዲስ አበባው መስኮት ተከፍቷል። ሰላም ንጉሴ፣ እንደምን አመሸህ? እንደምን ሰነበትክ? አሁን ያንተ ዝግጅት የሚቀርብበት ነውና መቀጠል ትችላለህ።
ታላቁ የትምህርትና የውቀት ሰው ሳይኮሎጂስቱ ዶክተር አግደው ረዴ አግደው ባለፈው ሳምንት መጨረሻ ላይ ድንገት ከዚህ ዓለም በሞት ተለይተው የቀብራቸው ስነ ስርዓት ጥቅምት 1 ቀን ፓትርያርኩን ጨምሮ ታላላቅ የሃይማኖት አባቶች፣ ምሁራን፣ ቤተዘመዶቻቸውና የቀድሞ ተማሪዎቻቸው በተገኙበት በቅድስት ሥላሴ ካቴድራል በክብር ተፈጽሟል። ዶክተር አግደው ረዲ አግደው ከሁለት ዓመት በፊት በዚሁ በሬዲዮ መጽሔት ፕሮግራማችን ዘመናዊ ትምህርት በኢትዮጵያ በሚል ርዕስ በተዘጋጀው ፕሮግራም በተከታታይ እንግዳ ሆነው ስለ ዘመናዊ ትምህርት አጀማመር በሰፊው አጫውተውን ነበር። በዚያ ወቅት ካደረግነው ውይይት መካከል አንዱና መሰረታዊው ቀዳማዊ ኃይለ ሥላሴ የዛሬ 75 ዓመት ከፍተኛ የኢትዮጵያ መንግስት ባለስልጣኖችን ወደ ተባበሩት መንግስታት ድርጅት ጄኔቭ ልከው በተለይም ደግሞ በትምህርት ላይ ያደረጉትን ንግግርና ሀያላን መንግስታት አነስተኛዎቹን እንዳይጫኑ በሚል ርዕስ አዘጋጅተውት የነበረው መልእክት ከፍተኛ ትኩረት ስቦ እንደነበረ በማስታወስ የተናገሩት ነው። ዶክተር አግደው ረዴ ቀዳማዊ ኃይለ ሥላሴ
ሶስት ነገር ነው የተናገሩት። አንደኛ የማህበር ኃይለኛው ጭቁኑን እንዳይበድል ሞ በሌሎች ኃይለኞች ላይ እንደ ሂትለር እንዳይነሳ፣ ኃይለኛና ኃይለኛ ደግሞ ሲጋጭ እኛም እንበደላለን እናንተም ሰላም ሁኑልን ነው። ሶስተኛ ግን ዓለምን የፈጠረ እግዚአብሔር ነው፣ እኛም ያለነው በእግዚአብሔር ፈቃድ ነው። እዚህ ያላችሁት በሙሉ ሃይማኖትና ግብረገብ ሞራል ነው ያሉት፣ ኢንተርናሽናል ሞራል ይባላል። ማለት ትንሹ መንግስት ትልቁን አይሰድብም፣ ትልቁ መንግስት ደግሞ ትንሹን አይጎዳም። የሚገድበው ህሊና አለ። ህግ ብቻ አይደለም ሞራል ነው። ህግ የተጻፈ ነው፣ ግን ሳይጻፍ ህሊናችን ውስጥ ሌላውን ሰው እንዳንበድል የሚከለክለን አለ። እሱን ነው የጠየቁት። ይሄን ከተናገሩ በኋላ ኢትዮጵያ የተባበሩት መንግስታት መስራች ሀገር ሆነች። ፋውንዲንግ ሜምበር ይቀላል አይደለም። እንደገና ከዚያ በኋላ መንገዱ አስፋልት ነበር። የዓለም ምግብ ድርጅት የዩኔስኮም አባል ሆን የዚያም ምን ማን ይከልክልን?
ዶክተር አግደው እዚህ ላይ ትንሽን ቆይና ቀዳማዊ ኃይለ ሥላሴ እንደው ለትምህርት ያላቸው አመለካከት እንደው ተማሪዎችንስ በየትምህርት ቤቱ እየሄዱ ያዩ ነበር? ይጎበኙ ነበር? ይመለከታሉ? ያነጋግሯችሁ ነበር? ስለሳቸው እስቲ ይሄ ወጣት ትውልድ እንዲያውቅ አንዳንድ ነገሮችን መነጋገር እንችላለን ዶክተር አግደው?
አዎ ጥሩ ነው። እኔ ልጅ ነኝ እንግዲህ እንደምታውቀው። እሳቸው ግን ሲመጡ በኢትዮጵያ ሕዝብና በኢትዮጵያ ወጣት ላይ ከፍተኛ እምነት ነበራቸው እና አባታቸውም ውጭ ይሄዱ ብዙ ነገር ያስተምሯቸው ነበር። ሁለተኛ ደግሞ እሳቸው በተፈጥሯቸው ልዩ ልዩ ጥበብ ለማግኘት ይፈልጉ፣ ያን ጥበብ ለራሳቸው ብቻ እንዳይሆን ይፈልጉ ነበር፣ ለኢትዮጵያ ሕዝብ እንዲሆን ይፈልጉ ነበር እና አንድ አጋጣሚ ላይ አንድ ጽሑፍ እንደው ባጭሩ ላንብልክ የተባለውን የምትፈቅድ ከሆነ ምንድን ነው? ትምህርት የተወደደውን ህዝባችንን ደህንነትና ብልጽግና ለማስተማመን እጅግ አስፈላጊና የተመሰከረለት መፍትሄ መሆኑን በማመን የትምህርት ሚኒስቴርነቱን የስራ አመራር እኛ እንድንይዝ አድርገናል። ራሳቸው ሆኑ ሲሉ ግርማዊ ንጉሠ ቀዳማዊ ኃይለ ሥላሴ በ1934 ዓ ም ለህዝቡ ባደረጉት ንግድ አስታውቀው ነበር። በዚህም መሰረት ግርማዊ ንጉሠ ነገሥት ለማንኛውም አይነት ጠንካራ አቋም ዘላቂና የማይጠፋ ቅርስ የሚሰጥ ለአንድ አገር ጠቅላላ ልማት የበለጠ ውጤት ሊያስገኝ የሚችል ከትምህርት የተሻለ ሌላ ነገር እንደማይገኝ በሙሉ በመገንዘብ በዙፋን ላይ ከተቀመጡበት ጊዜ ጀምሮ ባወጡት የረጅም ጊዜ እቅዶች ትምርት ዋናው ነበር እና በንጉሰ ነገስትነት አገራቸውን ሲመሩ ምን ጊዜም ቢሆን ያገሪቱ ከፍተኛ ባጀት ለትምርት ማስፋፊያ እንዲውል አድርገዋል። በዚህ መሰረት ለትምርት ማስፋፊያ የተደረገው ወጪ ከመንግስት ባጀት ከ110ን ያህል የያዘ ነበር። 110 ነው፣ ብዙ ነው። ኋላ ያው ካሽ እየበዛ ሰደድሮ በጥሬ ገንዘብ አናገኘም በአይነት ነው በአይነት ነበር። ያገሪቱንም ችግሮች ለማስወገድ የኢትዮጵያ ጥንታዊ ወግና ባህሎች ክብር ሳይለቁ እጅግ ዘመናዊ ከሆኑ አሰራሮች ጋር የሚያቆራኝ ትምርት መቅረጽ ይገባል ብለው ያምኑ ነበር እሳቸው።
ስለዚህ በየትምርት ቤቱ ይሄዱ ተማሪዎችን ያነጋግራሉ። እናንተን
አንደን
ተነጋግራችሁ ታቃላችሁ? እስቲ
እንደው አንደን እሳቸውማ ብዙ ጊዜ ነው እድሌ ትልልቅ ሰው ይወደኛል። እሳቸውን ማነጋግር ያለው መንግስቱ ኃይለ ማርያም ማነጋግር ያለው ክቡራቱ መለሰንም ሁለት ጊዜ አነጋግር ያለው በአጋጣሚ ነው። ግን እሳቸው እኮ ከእንግሊዝ ሀገር ስመጣ ቀርብ ያለው እሳቸው ጋር
ንጉሰ ነገስት
እቴጌ ሆቴል ነው ያሳረፉን። ገንዘብ ሚኒስቴር ገንዘብ ይሰጥ ነበር እና ስራ አስተማሪነት እስካገኝ ድረስ እዚያ ተንቀባር ያለው። ከዚያም በኋላ ሁለት ሶስት ጊዜ አግኝቻቸዋለሁ። በተለይ የእሳቸው እምነት ወጣቶች ላይ ስለነበረ ትዝ ይልህ እንደሆነ በ1961 ዓመተ ምህረት የኢትዮጵያ ወጣቶች አገልግሎት ድርጅት ምክንያቱ ያን ጊዜ ትዝ ይልህ ነው ወጣቱ አንድ ጊዜ ቻይና ይላል፣ አንድ ጊዜ ኩባ ይላል፣ አንድ ጊዜ ቬትናም ይላል፣ አንድ ጊዜ ራሻ ይላል። እና ይሄ ጥቂት ሰዎችን አሳስበን እና የኢትዮጵያ ወጣቶች ድርጅት አንተ ታውቀዋለህ ድርጅት አቋቋምን። በጣም ጃንሆይ ደስ አላቸው። አቋቋመ ገንዘብም መደቡለት ሰውም ኃይል መደቡ። እዛ ይሄን እንትን ነበር ግን አብዮቱ ሲፈነዳ ነው የእድገት በህብረት የእውቀትና የስራ ዘመቻ መንትን ባለ ጊዜ ብዙዎቹ የኛ ወጣቶች እዚያ ነበሩ። አንዳንዶቹ በህይወት አሉ፣ አንዳንዶቹ ሞተዋል። ግርማዊነታቸው የመጀመሪያው ተማሪም ነበሩ ምኒልክ፣ የመጨረሻውም ተሰናብት ሄዱት እዚያ ነው። እዚያ ላይ መጡ። ብዙ አጀብ የለም። እልፍኝ አስከልካዮች አሉ፣ ሁለት ጀረናሎች አሉ። ከጽህፈት ሚኒስቴር ተደወለና ፈጥኖ ደራሽ ይመጣሉ፣ እንዳታስገባቸው ለእኛ ደውል አሉኝ። ጌቶች የመጡት በነጻ ትምህርት ቤት ለማየት ነው አሉ። እርግጥ ፈጥኖ ደራሹ የመጣው እሳቸው ሊወጡ ሲሉ ነው። ከጨረስ ነው በኋላ ነው መምጣቱ መጥቷል። ትምህርት ቤት ሲሄዱ አስቀድሞ ፖሊስ ይመጣል እና እሳቸው እዚያ የወረድኩ መሄድ ያለ አነጋገርኳቸው። ምንድን ነው ችግራቸው አሉኝ። ችግራችን ተማሪ በዛብን ግርማዊነታቸው። ያን ጊዜ 7500 ተማሪ ነበር፣ ኤሌመንተሪውና ሰከንደሪው። ምኒልክ ተማሪ በዛ ግርማዊነት ምን አልክ አሉኝ። ተማሪ በዛብን አልኩ። እግዚአብሔር ይመስገን ይሄን ነው የምንመኘው አሉኝ። ተማሪ መብዛት ችግር አይደለም አሉኝ። ይሄ ማለት ምንድን ነው? ተማሪ ብዙ እንዲበዛ ይፈልጉ ነበር ማለት ነው። ይሄን ያለ ኋላ ወዲያ የስነ ጥበብ ትምህርት ቤት የምንለው አለ። እዚያ አቶ አለፈለገ ሳም ተጠርቶ መጣ። አለፈለገ ሰላም ይባላል፣ የዚያ መስራች ነው። ከዚያ መጣ። ከዚያ እነ አብርሃም ብርሃኔ ረብሻ የነበሩት እነ ሰሎሞን ገብረ አምላክ እነማንስ እነማንስ የትምህርት ስቱደንት ካውንስ ድንጋይ ይወረውሩብኝ የነበሩት እነ መጃንሆይ መረውራሉ ብዬ ስደነግጥ ዘበኛ ሶስት ብቻ ነው ያለው፣ ሌላ የለም። አልተዘጋጀንም። በድንገት ነው የመጡ። እነሱ ራሳቸው ፖሊስ ሆነው ጃንሆይን ጠብቀው አበረደን ሸኙልኝ።
አሉላ፣ በሬዲዮ መጽሔት ዝግጅት ክፍላችን ለዶክተር አግደው ረዴ ቤተሰቦች መጽናናትን እየተመኘሁ የዛሬውን ፕሮግራም በዚሁ አበቃሁ። የዛሬ 15 ቀን እንገናኝ።
ትንግርት የተባሉ አድማጫችን ባለፈው የራዲዮ መጽሔት ዝግጅታችን ባደረሱን ደብዳቤያቸው የሕይወት መንገዶች የሚል ርዕስ ሰጥታችሁ የቀደሙትን ምርጦቻችን ሕይወት ታሪኮችና ሥራዎች የምትዳስሱበት ፕሮግራም በመንግሥቱ ለማና በደበበ ሰይፉ እንደጀመራችሁት ሁሉ እባካችሁ ይቀጥል፣ አይቋረጥ ሲሉ በጻፉልን ሌሎች በርካታ አድማጮቻችንም በተለያዩ ጊዜያት እንደጠየቃችሁን ሁሉ ከሚቀጥለው የራዲዮ መጽሔት ጀምሮ በቋሚነት የሚቀጥል መሆኑን ከወዲሁ ለማስተዋወቅ እንወዳለን። ከመጪዎቹ ተረኛ ባለታሪኮችም ዛሬ በሕይወት ከሌሉት ታላቁ ባለቅኔና ጸሐፊ ተውኔት ጸጋዬ ገብረ መድን፣ እቁ ጋዜጠኛና ደራሲ ብርሃኑ ዘሪሁን፣ መምህርና ደራሲ ዳኛቸው ወርቁ ይገኙበታል። በሕይወት ያሉ ባለታሪኮች ምርጦቻችንም ገና የተጀመሩና ከመንገድም ላይ ያሉትን ዝግጅቶች ጨምሮ በቋሚነት በተከታታይ የምናቀርብ መሆናችንን ከወዲሁ እናስታውቅ። አድማጮች ለምሽት ያልነውን በዚሁ መቋጨታችን ነው። ሌሎቻችሁ አድማጮቻችሁም ባቀረብናችሁም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳይ ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል ተሳተፉ ዘንድ እንጋብዛለን። ፕሮግራማችንን ስለተከታተላችሁ እናመሰግናለን። ለምሽቱ ያልነውን ስንቋጭ ታዲያ አሁን ለደና አደሩ ስንብት ከማጠቃለያ ዜና ንባቡ በኋላ መልሳለሁ። አስቴር አወቀ ናፍቆት ጋር ልተዋችሁ።
አሁን የማጠቃለያ ዜና እናነባለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቅዳሜ ሌሊት በተከታታይ በትዊተር ባስተላለፏቸው መልእክቶች ቡድን ሰባት በመባል የሚታወቁት በኢንዱስትሪ የበለጸጉ ሀገሮች መሪዎች ጉባኤ ባለቤትነቱ የእሳቸው በሆነው ማያሚ ፍሎሪዳ በሚገኝ የገልፍ ጨዋታ በሚካሄድበት መዝናኛ ቦታ ላይ እንዲደረግ የነበራቸውን እቅድ እንደሚሰርዙ ገልጸዋል። በያዝነው ሳምንት ጉባኤውን የትራምፕ ብሔራዊ ዶራል ላይ የማካሄድ እቅድ እንደነበር ትራምፕ አረጋግጠዋል። የቡድን ሰባት ጉባኤ የእሳቸው ንብረት በሆነው መዝናኛ ቦታ መካሄድን የተቃወሙት ሚዲያና ዲሞክራሲ ናቸው በማለት ትራምፕ ተጠያቂ አድርገዋቸዋል። የዩናይትድ ስቴትስ ወታደሮች በሰሜን ሶሪያ ከነበረው ትልቁ ሰፈራቸው ዛሬ ወጥተዋል። መላ ከሶሪያ የወጡት የአሜሪካ ወታደሮች በምዕራብ ኢራቅ ተመድበው በቀጠናው ያሉትን እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን አማጽያንን መዋጋት እንደሚቀጥሉ የመከላከያው ኃይል ኃላፊ ማርክ ኤስፐር ገልጸዋል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ለአሁኑ በዚሁ ተሰናበትን። መልካም ምሽት። ሰላም። ደህና ደሩ።